ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 15 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ይታይና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን።
በለገጣፎ አካባቢ ቤቶቻቸው የፈረሱባቸውን ሰዎች የመንግስት ልዑካን እዚያው ተገኝተው አነጋገሩ።
አሁን በህብረተሰቡም የሚነሳውም በአመራሩ በኩል ደግሞ ይህን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትንም ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ የሚስተካከሉ ነገር ግን ደግሞ ህገወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሶ መስራት እንደሚገባቸው ተነጋግረናል።
ከቡድኑ አባላት አንዱ የሆኑት የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በመግቢያው እንደሰማችሁት በለገጣፎ ቤት የፈረሰባቸውን ሰዎች ለመጎብኘት የሄደው የልዑካን ቡድን የኦሮሚያ ክልል የከተማው አስተዳደር የሄደበትን ርቀትና ቤቶቻቸው የፈረሱባቸው ሰዎች የሚያነሷቸውን ግድፈት ናቸው ያሏቸውን ጉዳዮች አዳምጠው መመለሳቸውን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ተናግረዋል። ወደ ስፍራው የተጓዙት የፕሬስ ኃላፊው አቶ ንጉሡ ጥላሁን የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የገጠር ፖለቲካ ዘርፍ ኃላፊ አቶ አዲሱ አረጋና ሌሎችም የኦሮሚያ ክልል ባለስልጣናት መሆናቸው ታውቋል። ዝርዝሩን በምሽቱ አብይ ርዕስ ይዘናል።
ከደቡብ ሱዳን ህዝብ ከግማሽ በላይ የሚሆነው በበረታ ረሃብ እየተሰቃየ መሆኑንና አፋጣኝ እርዳታም እንደሚያስፈልግ የተባበሩት መንግስታት ዋና ዋና የሚባሉ ሶስት ተቋማት አሳሰቡ። አጣዳፊውን ሪፖርት ከደቡብ ሱዳን መንግሥት ጋር በመተባበር ያወጡት የተባበሩት መንግሥታት የምግብና የግብርና ድርጅት፣ የሕፃናት አጣዳፊ እርዳታ ፈንድና የዓለም የምግብ መርሃ ግብር ናቸው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ትዝታ ብላችሁ ታቀርበዋለች።
ወደ 7 ሚሊዮን የሚሆን ሰው ነው ደቡብ ሱዳን ውስጥ በዚህ ከግንቦት እስከ ሐምሌ ያሉትን ወራት በሚሸፍነው የዝናብ እጥረትና የቸነፈር ወቅት ለብርቱ ረሃብና ጠኔ የሚጋለጠው። እህል በጎተራ የለም፣ ዝናብ የለም፣ ከማሳ የሚጠበቅ ምርትም የለም። የዓለም የምግብና የእርሻ ድርጅት ፋኦ፣ ዩኒሴፍ፣ የዓለም የሕፃናት መርጃ ድርጅት፣ የዓለም የምግብ ፕሮግራም WFP እና የደቡብ ሱዳን መንግሥት የጋራ ሪፖርት እንደሚናገረው ሰው ያለ ጥርጥር ይራባል። የግሬተር አፐር ናይል፣ የባህር አልጋዛል እና የኢኳቶሪያል ግዛቶች የረሃቡ ዋነኞቹ ተጋላጮች እንደሚሆኑ ታውቋል። ለዚህ ረሃብ ግን ዋነኛው ሰበብ የዝናቡ እጥረት ሳይሆን ለአምስት ዓመታት የዘለቀው የሀገሪቱ የእርስ በርስ ግጭት መሆኑን ሪፖርቱ በአጽንኦት አመልክቷል። የሰፋው መፈናቀል ሰው ጊዜውን ማሳው ላይ እንዳያሳልፍ በማድረጉ የአዝመራ ወቅቶች በተከታታይ መምከናቸውን የዓለም የምግብ ፕሮግራም መርሃ ግብር ቃል አቀባይ ሃርቪ ቨርሱሁል ለቪኦኤ ተናግረዋል።
Poor families in the worst hit areas
እጅግ በተጠቁት አካባቢዎች የሚኖሩ ድሃ ቤተሰቦች አሁን እየተራቡ ናቸው። በመጪው ሐምሌ የዝናሙ እጥረት መዘዝ እየበረታ ሲሄድ ወደ 50 ሚሊዮን የሚሆን ሰው ወደ ቸነፈርነት ለሚጠጋ ረሃብ ይጋለጣል። ከሕዝቡ 60 ከመቶ የሚሆነው የሚቀምሰው ላይኖረው ይችላል።
የዓለም የምግብ መርሃ ግብር በዚህ የአውሮፓ ዓመት ውስጥ ወደ 5 ሚሊዮን ተኩል ለሚሆን ሰው እህል ለማድረስ ማቀዱን ያመለከቱት ቃል አቀባዩ ቨርሲሁል ለመጀመሪያዎቹ 6 ወራት የ662 ሚሊዮን ዶላር ድጋፍ እንደሚያስፈልገው ገልጸዋል። በጎ ዜና ከዚህ ገንዘብ የበዛው በእጅ ያለ ቢሆንም ወደ 150 ሚሊዮን ዶላር ግን ገና ይገኛል ተብሎ እንደሚጠበቅ ተናግረዋል። ለበረታው የምግብ እጥረት ከሚጋለጡት መካከል ከ860 ሺህ በላይ ቁጥር ያላቸው ህጻናት እንደሚገኙበትም የመንግስታቱ ድርጅት ተቋማት አስታውቀዋል።
የኖርዌይ የስደተኞች መርጃ ምክር ቤት እንዳመለከተው የሶማሊላንዱ ድርቅ የሚቀጥል ይመስላል። 725 ሺህ ሰው በረሃብ ሊመታ እንደሚችል ነው ድርጅቱ ስጋቱን የገለጸው። በሶማሊያ የኤንአርሲ ዋና ስራ አስኪያጅ ቪክተር ሞሰስ በሰጡት መግለጫ በሚቀጥሉት ሁለት ወራት በቂ ዝናብ ስለማይጥል ወይም ጨርሶ ላይዘንብም ስለሚችል ቀድሞም በምግብ እጥረት የተጎዱ ብዙ ሺህ ሴቶችና ህጻናት ይብሱን ጉዳት ላይ ሊወድቁ እንደሚችሉ ተናግረዋል። ዓለም አቀፉ ማህበረሰብ ለተቸገሩት ለመድረስ 1.8 ቢሊዮን ዶላር እንዲለግስም ድርጅቱ ጥሪ አሰምቷል።
ተከታዩ ዘገባም እንዲሁ አፍሪካን እዚህም እዚያም እያዳረሰ ባለው የምግብ እጥረት ላይ ያተኩራል። በነገው የናይጄሪያ ጠቅላላ ምርጫ አሸንፈው ስልጣን የሚረከቡ መሪዎች ከባድና አእምሮን የሚረብሽ ፈተና ይጠብቃቸዋል። ያም በረሃብ እየተሰቃዩ ያሉ የሀገሪቱን ብዙ ሚሊየን ሕፃናት እንዴት መርዳት እንደሚችሉ ነው። በናይጄሪያ ምንም እንኳ ረሃብ በአጠቃላይ እየቀነሰ ቢሆንም ለሕፃናት እድገት አስፈላጊ የሆነ ምግብ ግን አነስተኛ ነው ወይም ፈጽሞ የለም። ሪፖርተራችን ቲሞቲ ኦቢዙ ከአቡጃ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል።
በናይጄሪያ በምግብ እጦት ከሚሰቃዩ በሚሊዮኖች ከሚቆጠሩ ሕፃናት መካከል የአርባ ዓመት ዕድሜ ያለው የሶማሊያ ሻንጋሪና ባለቤቱ በአንድ ጊዜ የተወለዱ ሦስት ሕፃናት ይገኙበታል። ሦስቱ ሕፃናት ገና 2 ዓመታቸው ነው ከተወለዱ። ሻንጋሪ እንደሚለው ለሕፃናቱ አስፈላጊውን ገንቢ ምግብ ማቅረብ አልቻለም፣ ይወደድበታል። መንግሥት እንዲረዳን እየለመንን ነው፣ ምክንያቱም ምግብ ለመግዛት የምንችልበት ገንዘብ የለንም። አዎን፣ መንግሥቱ እንዲረዳን እየተማጸንን ነው ነው ያለው ሻማሊያ ሳንጋሪ። በተባበሩት መንግሥታት የሕፃናት መርጃ ድርጅት መግለጫ መሠረት በናይጄሪያ በሕፃናት ላይ የሚደርሰው የምግብ እጥረት በየዓመቱ በ3% እየቀነሰ ነው። ለእድገታቸው አስፈላጊ የሆነ ምግብ እጦት በጤንነታቸው ላይ የሚያስከትለው ጉዳት ግን ለውጥ አይታይበትም። ዩኒሴፍ በተጨማሪ ሲያስረዳ 2,500,000 የናይጄሪያ ሕፃናት ለረሃብ የተጋለጡ ሲሆን ከእነዚህ ውስጥ እርዳታ የሚያገኙት ከ120 የሚሆኑት ብቻ ናቸው። በናይጄሪያ ጤና ጥበቃ ሚኒስቴር የአመጋገብ ዘዴ ባለሙያዋ ክሌማንቲና ኦኮሮ ያስረዳሉ።
በእውነቱ አሳሳቢ የሆነ የሕዝብ ጤና ችግር ጉዳይ ነው። ሕፃናት በአልሚ ምግብ እጦት የሚደርስባቸው ችግር ከጊዜ ወደ ጊዜ እያደገ መጥቷል። አሁን በዚህ ምክንያት በየዓመቱ 900,000 ሕፃናት ይሞታሉ።
ናይጄሪያውያን በነገ ዕለት ወጥተው መሪዎቻቸውን ይመርጣሉ። በፕሬዝደንትነት የሚመረጠው ሰው ማንም ይሁንማ የሀገሪቱን ምጣኔ ሀብት የማሻሻል ከባድ ፈተና ይጠብቀዋል። ያን ማድረግ ሲችል ነው የናይጄሪያ ሕፃናት ጤናማና ረጅም ዕድሜ ሊኖራቸው የሚችለው።
ይህ በእንዲህ እንዳለ እዚያው ናይጄሪያ ለአንድ ሳምንት እንዲዘገይ የተደረገውን አገር አቀፍ ምርጫ በምታካሄድበት በነገው ዕለት የድምፅ መስጫ ጣቢያዎች ጸጥታ የተጠበቀ እንደሚሆን የሀገሪቱ ፕሬዚደንት ተናግረዋል። ፕሬዚደንት ማማዱ ቡሃሪ በመላ ሀገሪቱ በቴሌቪዥን በተላለፈ ንግግራቸው በሀገሪቱ ውስጥ ወደሚገኙት የድምፅ መስጫ ጣቢያዎች የጸጥታ ኃይሎች እንዲንቀሳቀሱ ስለተደረገ ሕዝቡ ያለምንም መሸማቀቅ ድምፁን መስጠት ይችላል ብለዋል። ናይጄሪያውያን አዲስ ፕሬዚደንትና የፓርላማ አባላትን ለመምረጥ እየተዘጋጁ ባሉበት በአሁኑ ወቅት የፖለቲካ ውጥረቱ መባባስ ላይ መሆኑ ይስተዋላል።
ደቡብ አፍሪቃ የቀድሞውን የሞዛምቢክ የገንዘብ ሚኒስትር ማኑዌል ቻንግን በገንዘብ ነክ ወንጀል ጉዳይ ለምትፈልጋቸው ለዩናይትድ ስቴትስ ሳይሆን ለራሳቸው ሀገር መንግስት አሳልፋ እንደምትሰጥ በሀገር የደቡብ አፍሪቃው ባለስልጣን አስታውቀዋል። የ63 ዓመቱ ቻንግ ዛሬ ጉዳያቸው በጆሃንስበርግ ፍርድ ቤት ቀርቦ ታይቷል። ባለፈው ታህሳስ ወር አጋማሽ ወደ ዱባይ ሊዘልቁ ሲሞክሩ የተያዙት የቀድሞው ሚኒስትር ሞዛምቢክን በኪሳራ ሊያንኮታኩት ተቃርቦ በነበረው የ2 ቢሊዮን ዶላር የምስጢራዊ ብድር ቅሌት እጃቸው ተነክረዋል ተብለው በዩናይትድ ስቴትስም በሞዛምቢክም ይፈለጋሉ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶሪያ ውስጥ ከመጨረሻው የእስላማዊ መንግሥት ቡድን ይዞታ ወንዶች ሴቶችና ሕፃናትን የማውጣቱ እንቅስቃሴ ቀጥሏል። ሲቪሎቹ በበርካታ የጭነት መኪናዎች እየተጓጓዙ ሲሆን የህብረቱ ኃይሎች አይሮፕላኖችና ድሮኖች ታይተዋል። የተኩስ ድምፆች በተለያየ የበረራው አካባቢም ተሰምተዋል። የኋለኛው የሲቪሎች ማስወጣት እንቅስቃሴ ከ800 እስከ 1000 የሚደርሱ ሰዎችን ለማውጣት እንደተቻለ ነው የተዘገበው።
በሌላ ዜና ዩናይትድ ስቴትስ ወታደሮቿን ከሶሪያ ካስወጣች በኋላ ቢያንስ 200 የሚሆኑ ወታደሮቿ እዚያው እንደሚቆዩ ትናንት ዋይት ሀውስ አስታውቋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ በሰጡት መግለጫ ጥቂት ሰላም አስከባሪዎች ይቆያሉ ከማለት በስተቀር ሌላ ዝርዝር ውስጥ አልገቡም። በአሁኑ ጊዜ ሶሪያ ውስጥ የእስልምና መንግስት ርዝራዥ ታጣቂዎችን የሚወጉትን የኩርድ ኃይሎች የሚያግዙ ወደ 2000 የሚጠጉ አሜሪካውያን ወታደሮች ይገኛሉ።
የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ የካቲት 15 ምሽት ፕሮግራማችን ነው።
የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት አባሎቼ ከመንግሥት ይደረግላቸዋል ተብሎ የነበረ ማቋቋሚያ እስካሁን ባለመድረሱ ወይም ባለመገኘቱ ለማኅበራዊ ችግር ተጋልጠዋል ሲል ቅሬታ እያሰማ ነው።
እኛ ራሳችን ትሂድን ራሱ ችሎ መሄድ አለበት ወይ ከሌሎች ድርጅቶች መታገል አለበት። ከአረና ይሁን ከታንድ ይሁን ከህወሓት ይሁን ከሌሎች ይሁን ማለት ነው። በምን መንገድ ትግላችን መቀጠል እንዳለበት ጊዜ ያስፈልገናል የሚል አንድ ነገር ነው። ሁለተኛ ደግሞ ሶሪያዊታችን ከትሂድን ጋር ተጋይ የነበረ መቋቋም ማግኘት አለበት።
የንቅናቄው ሊቀመንበር አቶ መኮንን ተስፋይ ናቸው። በመጽሔት ክፍለ ጊዜ ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በለገጣፎ ቤት የፈረሰባቸውን ሰዎች ለመጎብኘት የሄደው የልዑካን ቡድን የኦሮሚያ ክልል የከተማው አስተዳደር የሄደበትን ርቀትና ቤቶቻቸው የፈረሱባቸው ሰዎች የሚያነሷቸውን ግድፈት ናቸው ያሏቸውን ጉዳዮች አዳምጠው መመለሳቸውን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ተናግረዋል። ወደ ስፍራው የተጓዙት የፕሬስ ኃላፊው አቶ ንጉሱ ጥላሁን የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የገጠር ፖለቲካ ዘርፍ ኃላፊ አቶ አዲሱ አረጋና ሌሎችም የኦሮሚያ ክልል ባለስልጣናት መሆናቸው ታውቋል። ጽዮን ግርማ አቶ ንጉሱ ጥላሁንን ስለ ጉብኝቱ አነጋግራለች።
በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ ምልልሱ። በትላንትና ምሽት ዘገባችን ላይ በለገጣፎ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበረ። አጠር ባለ መልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ?
በተለያዩ ከተሞች በኦሮሚያ ውስጥ ብቻም አይደለም በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህን ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት በየአካባቢው እንደየአመራሩ ፍጥነትና ብቃት ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወክ፣ የአመራር መፋቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራርና ህግ አለው። ያየነው በኦሮሚያም ልክ እንደሌሎቹ አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። እግረ መንገዱን ከኦሮሚያ ብሔራዊ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በ1998 ዓመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከ2004 የሊዝ አዋጁ ከመውጣቱ በፊት እና በኋላ በህገ ወጥነት እና በቋሚነት ህጋዊ ሆነ ያሉ ቤቶችን ካርታና ፕላን ያላቸውን የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን በማስተር ፕላን ውስጥ የማስገባት እና ቤቶቹ እንዲቀጥሉ የማድረግ የማያሟሉትን ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ጥሪ ተደርጎ ውይይት የተደረገባቸው መሆኑን፣ መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረድተናል። ይህንን አድርጎ እርምጃ የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖችና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸውን ግድፈት የሚሏቸውን አይተናል። ይሄን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት ግን እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት፣ ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የእርምት እርምጃ መውሰድ የሚገባው ከሆነ እንደዚሁ እንዲወስድ፣ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስ ነው። በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው።
የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል?
እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምንም። የከተማ አስተዳደሩ በክልሉም በሀገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታገል ደግሞ የዜጎችን መብት ማክበር አለበት። ይሄ መቼም ቢሆን የማይታለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም፣ የዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባው ነው ስምምነት ላይ እየደረስ ነው ማለት ነው። አመራሩ ይሄን መዝኖ መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ ደርሰናል። ይሄንን አቁሙ፣ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥንም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበት እና አሁን በህብረተሰቡም የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ የሚስተካከሉ፣ ነገር ግን ደግሞ ህገወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ክልሉን አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው።
እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው የሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይህንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን የተጎጂዎቹን ሀሳብ የሚሰሙ ሰዎች በጣም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች ባሳዩቸው በተግባሮች ከተጎዱ ወገን ከደሃ ወገን ሲቆሙ ታይተዋል፣ ኤምባሲ ያብሱ ታይተዋል፣ ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነውና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይሄንን ሁኔታ እንዴት ነው የሚመለከቱት?
ጠቅላይ ሚኒስትር ዶክተር አብይ ባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት የሚዘው የተገኘው። ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥሰትንም የዜጎች መብት ጥሰትንም መከላከል በሚገባበት ሁኔታ ላይ የጸና አቋም ስላላቸው የደሃ መገፋት፣ የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበትና ህግን መከበር ያለበት መሆኑን በማመንና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችም ካሉ ለሳቸውም በቂ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት በግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጦ ነው የሄድነው። እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ ቢሰሩ ስራዎች ከሳቸው አቋምም ከመንግስታት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣስ በታየበት ጊዜ ያው የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም እስካሁን ሲሰሩ የነበሩትን ስራ ወደፊትም ያለሙትን በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። መንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርምት ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥሰትም የዜጎችን መብት ጥሰትም የሚቃወምና መንግስት የሚያርሙ መሆኑን በፍጹም ሊሽረው አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ፣ ህጻናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይህን ጉዳይ መግለጻቸው ትክክል ነው ማለት ምንድን ነው? ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው፣ ዜጎች ሀሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለ። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተያዘበትንም ወደፊቶችን የሚቅሩ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየነው የዜጎች መፈናቀል፣ መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፉም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህ ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ሁኔታም ያለ መሆኑን አረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚል እምነት የለኝም።
በጣም አመሰግናለሁ አቶ ንጉሱ ጥላሁን ለሰጡ ማብራሪያ። እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ። ለዛሬ ለሰጡ ማብራሪያ እግዜር ይስጥልን፣
አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
አባሎቼ ከመንግሥት ይደረግላቸዋል ተብሎ የነበረን ማቋቋሚያ እስካሁን ባለማግኘታቸው ለማኅበራዊ ችግር ተጋልጠዋል ሲል የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት ቅሬታ አሰምቷል። በዚህም ሌሎች የፖለቲካ እንቅስቃሴዎችን እንዳናከናውን ተቸግረናል ብለዋል የንቅናቄው ሊቀመንበር አቶ መኮንን ተስፋዬ ለቪኦኤ በሰጡት ቃል። በመጪ ፖለቲካዊ አቅጣጫ ላይም እስካሁን ከየትኛውም የፖለቲካ ፓርቲ ጋር ውይይትም ሆነ ድርድር አለመጀመራቸውንም ገልጸዋል። ከመንግሥት ምላሽ ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ሙሉጌታ አጽባሃ ከመቀሌ ተከታዩን ዘግቧል።
የቀድሞ አማጺ ቡድን የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት መንግስት ባደረገው የሰላም ጥሪ መሰረት ከ2500 በላይ ታጣቂዎች ይዞ ከአራት ወራት በፊት ከኤርትራ ወደ ኢትዮጵያ መመለሱ ታውቃል። ትጥቃቸውን ፈተው ወደ ሀገራቸው የገቡ የንቅናቄ አባላት በአሁን ጊዜ ከማህበረሰቡ ጋር ተቀላቅለው እየኖሩ ናቸው ሲሉ የደምህት ሊቀመንበር አቶ መኮንን ተስፋይ ተናግረዋል።
ከትጥቅ ወደ ሰላማዊ ትግል ለመታገል ነው የገባ ነው። አሁን ደግሞ አራት ወር አድርገናል። እስካሁን ጊዜ የሆነ አቋም እንትና አለማድረጋችን ምክንያቱ መጀመሪያ በትምህርት ነው የነበረው። ከዚህ በኋላ ደግሞ ወደ ቤተሰቡ ነው የሄደው። ሁላችን ማለት ነው አማራሮቹን አባላችሁን ወደ ህብረተሰባችን ነው እኛ የተቀላቀልነ። በዚህ ደግሞ አማራሮች ተሰብስበው የወሰኑ ውሳኔ ለቀጣይ ትግላችን ምን መሆን እንዳለበት፣ ትግሉ በምን መንገድ መሄድ አለበት፣ እኛ ራሳችን ትሂድን ራሱ ችሎ መሄድ አለበት ወይ ከሌሎች ድርጅቶች መታገል አለበት፣ ከአረና ይሁን ከታንድ ይሁን ከህወሓት ይሁን ከሌሎች ይሁን ማለት ነው፣ በምን መንገድ ትግላችን መቀጠል እንዳለበት ጊዜ ያስፈልገናል የሚል አንድ ነገር ነው። ሁለተኛ ደግሞ ሰራዊታችን ከትሂድን ጋር ተጋ የነበረ መቋቋሚያ ማግኘት አለበት። ከዚህ በኋላ ትሂድን በፈለገ መንገድ ይሄዳል ማለት ነው። ያለው አመራሮች ራሱ የነበራቸው አመራሮች እንዳሉ ይቀጥልበታል ወይ ደግሞ ሌላ ይተካል የሚል ነገሩን ማወቅ አለበት።
መንግስት ለአባላቶቹ ማቋቋሚያ እንዲሰጥ ተስማምተን ነበር፣ ነገር ግን ቃሉ አልጠበቀም ብለዋል።
ስለዚህ መጀመሪያ ለሁለት ሳምንት የሚሆን ትምህርት ሰጥተዋል። ስለ ህገ መንግስቱና ስለ ነባራዊ ሁኔታው ሀገራዊ ያለው ሁኔታው ትምህርት ከተሰጠ በኋላ ደግሞ ወደ ህብረተሰቡ ነው የሄደው። የራሱ ህይወት ነው እየመራን ያለው። ነገር ግን በማህበራዊ ኑሮ በጣም ችግር ነው ያለው። መጀመሪያ ከ9000 ነው የተሰጠው፣ 9000 ብር ማለት ነው። ከዚህ በኋላ ግን የተሰጠው ነገር የለም። በቁሩ ጊዜ ደግሞ 1000 ብር ሰጥቷል። ነገር ግን በቂ ስላልሆነ በችግር ነው ያለው። ስለዚህ ፌዴራል መንግስትና ክልል መንግስት የኛ ተጋዎች የነበሩ ሙሉ ድጋፍ እንዲደረግልን በተደጋጋሚ ጥያቄ እናደርጋለን፣ እኛ እንጠይቃለን ተደጋጋሚ ማለት ነው። የፌዴራል መንግስት ደግሞ ተው ጊዜ በተሰጡ ጥሩ ነው የሚል መልስ ነው የሰጠ። ነገር ግን በመዘግየቱ በማህበራዊ ኑሮ በጣም ችግር ነው። አሁን አራት ወር ነው ያደረግነው። አራት ወር ደግሞ በጣም ከባድ ነው። በትግል የነበረ ምንም መነሻ የሌለው ሁሉ አመራሪዎች ይሁን ተራ አባል ይሁን ሁሉ በችግር ነው ያለውና እስካሁን ግን አልመጣም። እኛ በማህበራዊ ኑሮ ተጎድተናል ማለት ነው።
የንቅናቄው ማዕከላዊ ኮሚቴ አባል አቶ ጎይቶም በርሀ እንደተናገሩት ከመንግስት ይሰጣቸዋል ተብሎ የነበረው ማቋቋሚያ እስካሁን ስላልተሰጣቸው አባላቱ ከባድ የሆነ ማህበራዊ ችግር እየገጠማቸው መሆኑ ጨምረው ገልጸዋል።
እኛ ግን እንደ ታጋዮች እንደ ድርጅትም ሁል ጊዜ ለፌዴራል መንግስትም እያመለከትን ነው፣ ለክልልም እንደዛ ማለት ነው። አራት ወር ያህል ግን የእኛ ታጋይ በችግር ላይ ነው ያለው ማለት ነው። ከሀገር እየወጡ ነው፣ ወደ ስደት እየሄድ ነው። መንግስት እንደ መንግስት ከስደት የኢትዮጵያ ዜጋ ከስደት እየመለስኩኝ ነው ያለ ነው። የእኛ ታጋዮች ግን አገር ውስጥ ገብተው ገና በሁለት ወራቸው በሶስት ወራቸው ወደ ስደት እየሄድ ነው እና ይሄ በጣም በጣም ትልቅ ችግር ነው። ምክንያቱም ይቺ ሀገር የሁላችን ሀገር ናት። ይሄ 17 ዓመት የታገለ ታጋይ መልሶ ካልተቋቋመ፣ ወደ ድሮ የነበረበት ኑሮ ካልተመለሰ ስቴብል የሆነ ፖለቲካል ሲቹዌሽንም አይመጣም ማለት ነው።
እስካሁን በትዕግስት ጠብቀናል ያሉት አቶ መኮንን በቅርብ ጊዜ ማቋቋሚያው ለአባሎቻችን የማይሰጥ ከሆነ በይፋ መንግስት ቃሉ አልጠበቀም ብለን እናሳውቃለን፣ ከዛ አባሎቻችን የፈለጉት ሊወስኑ ይችላሉ ብለዋል። የደምህት አባላት የማቋቋሚያ ጉዳይ እስካሁን ለምን እንደዘገየ ከመንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የማቋቋሙ ስራ መዘግየቱ ቀጣይ የፖለቲካ አቅጣጫ አስቀምጠን ለመታገል እንቅፋት ሆኖናልም ሲሉ አቶ መኮንን ተናግረዋል። በቅርብ ጊዜ ጉባኤ በማካሄድ የፖለቲካ አቅጣጫ እንደሚያስቀምጡ ጠቅሰው እስካሁን ከማንኛውም የፖለቲካ ፓርቲ ጋር ውይይት ይሁን ድርድር አልጀመርንም ሲሉም ተናግረዋል።
አንደኛ ጉባኤ ይደረጋል። የተሰብስቦ አመራሮች ደግሞ ትግሉ አቅጣጫው ግልጽ ያደርጋል ማለት ነው። ከዚህ በኋላ ግን ግልጽ የሆነ አቋም አድርጎ በፈለገ መንገድ ራሱ ከወሰነ ራሱ ትግል ይቀጥላል። ከፈለገ ከአረና ጋር፣ ከፈለገ ከህወሓት ጋር፣ ከፈለገ በፈለገ መንገድ ይሄዳል ማለት ነው። በዲሞክራሲ መንገድ ማለት ነው።
ደምህት ለ17 ዓመታት በኤርትራ ሆኖ በኢትዮጵያ ዲሞክራሲና ልማት ለማምጣት ሲል የኢትዮጵያ መንግስት ለመጣል የትጥቅ ትግል ሲያካሄድ የነበረ ንቅናቄ ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኤርትራ የባህልና የሕዝብ ዲፕሎማሲ የልዑካን ቡድን ኢትዮጵያ ውስጥ ሲያካሂድ የሰነበተውን መርሃ ግብሩን አጠናቋል። የልዑካን ቡድኑ ባህር ዳር፣ አዳማና ሐዋሳ ላይ የሙዚቃ ዝግጅቶችን ያቀረበ ሲሆን ትናንት በአዲስ አበባ ሚሌኒየም አዳራሽ የማጠናቀቂያ ዝግጅት አሳይቷል። የኤርትራው የባህልና የህዝብ ዲፕሎማሲ ቡድን የኢትዮጵያ ዝግጅት የሁለቱን ሀገሮች የህዝብ ለህዝብ ግንኙነት ለማጠናከር የታለመ እንደሆነ ተነግሯል። የተለያዩ የኪነ ጥበብ ስራዎች በቀረቡበት የማጠናቀቂያ ዝግጅት የኢትዮጵያና የኤርትራ የውጭ ጉዳይ ሚኒስትሮችን ጨምሮ በሺዎች የሚቆጠሩ የአዲስ አበባ ነዋሪዎች ተገኝተዋል። ዝግጅቱን የተከታተለው ሪፖርተራችን ግርማቸው ከበደ ከአዲስ አበባ ዝርዝሩን ይዟል።
ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜው ሆኗል። ኢትዮጵያና ኤርትራ ለ20 ዓመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈር ፈጭተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛ ማቾች አሁን ተገናኝተዋል። ይህንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር፣ አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀዋ አህመድ አንዷ ናቸው።
እኔ በጣም ኤርትራውያን ናቸው የዳሩኝ፣ ያሳደጉኝ፣ ደብተር እየገዙ ስራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው።
ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸውም አልሸሸጉም።
ደስታዬ ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርጉት። ወደዚህ ኢሳያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርጉት። አዛን ሲል ነው መስቀል አደባባይ ለመቀበል ይሄድኩት፣ ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ደግ ህዝቦች ናቸው፣ እኛም ደግ ህዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ ያው ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ አደባባይ ሴት መውጣት አይፈቀድም። ግን 20 ዓመቷ በጣም ደም እንባ እያለቀስኩ ነው ያሳለፍኩት።
ከኤርትራውያን ቤተሰቦች በኢትዮጵያ እንደተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች።
እሁድ እሁድ ብዙ የኤርትራ ፕሮግራሞች እናያለን ቤት ውስጥ፣ ግን አሁን እንደዚህ በአካል ሳያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውም እና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያ ወጥቼ መድረኩ ላይ ስጨፍር አምባሳደሮቹ መጥተው የጨፈሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበረ። ደስ ብሎኛል በጣም።
ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየሁና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለውን ምስል የሚቀይር ነው ትላለች።
እኛ የምናውቀው ኢትዮጵያና ኤርትራ ተጣሉ፣ ሰው ሞተ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናውቅም። መዘጋጀቱ ጥቅሙ ሁለቱንም ህዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት፣ ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይህ ሁሉ ጥሩ ግንኙነትንና ሰላምን እያጣጣምን እንደሆነ ለማወቅ እንችላለን።
ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል።
እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ 4 ከተሞች ተዘዋውረው ነው ያደረጉት። በባህር ዳር፣ በአዳማ፣ በሐዋሳና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራው ልዑካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አይሆንም። ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው። ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል።
በአፍሪካ ህብረት የኤርትራ አምባሳደር አሪያ ደስታ ደግሞ የሉካን ቡርኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለመጪ ጊዜም የሚከተለውን ብለዋል።
እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም ከአዳማም ከአዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ተዘጋጅተን እንደምንጠብቃቸው ምንም ችግር የለም። ጠቅላላ በሀገሪቱ ደግሞ የባህል ግሩፕ ከመጣ ደንበስ እንዲያውም በቅርብ ጊዜ ሊመጣ ነው ክልሉ። ከዛ በኋላ ሊሆን ይችላል በኢትዮጵያን ወክለው የሚመጡ ሙዚቀኞች ዘፋኝ በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰርተን እንቆያቸው።
ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
አመሰግናለሁ ግርማቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ሉሲ አገሯን ወገኖቿ ደግሞ ሉሲን እየጎበኙ ነው ይላል የደሴው ሪፖርተራችን መስፍን አራጌ። በአፋር ብሔራዊ ክልል ሉሲን ድንቅነሽን እንኳን ወደ አገርሽ መጣሽ በሚል ደማቅ አቀባበል ተደርጎላታል። ሉሲ ድፍን ኢትዮጵያን ነው የምትጎበኘው ተብሏል። በአፈር ምድሯ በአፋር ጀመረችው እንጂ ሉሲ ለሰላምና ለሰላም ነው የመንገዷ ፋና መልእክቷና መሪ ቃሏ። ወደ መስፍን ዘገባ እንዝለቅ።
ለሳይንስ ምስጋና ይገባውና ዶናልድ ጆንሰን እና ቶም ግሬ የተባሉ የታሪክ ቅርስ ጥናት ተመራማሪዎች 1974 ላይ በአፋር ክልል ሀዳር አካባቢ ያገኙት ቅሪት አካል ታላቁን እውነት አረጋገጠ። የኢትዮጵያን ቀደምትነት፣ የሰው ልጅ መገኛነት፣ የስልጣኔ አውራነት። ቅሪት አካሏ ዛሬ እኩለ ቀን ገደማ በሰመራ ሱልጣን አሊ ሚራህ አውሮፕላን ማረፊያ ሲደርስ ቁጥሩ በርካታ የክልሉ ነዋሪና ከፍተኛ አመራሮች የእንኳን ደህና መጣሽ አቀባበል አድርገውላታል። የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አህመድ ኮሎይታ፣
ሉሲ እንግዲህ ከተለያዩ ፕሮግራሞችም እንደሚካሄድ ነው። ሉሲ ያው እንደሚታወቀው አፋር ነው የተገኙት። ህብረተሰቡ ደግሞ ሉሲን ለማየት ለመጎብኘት በጣም ትልቅ ጉጉት አለ። ከዛም አልፎ ደግሞ ሉሲ እንግዲህ ሀገራዊ አንድነትና መግባባትን ለመፍጠር ነው ዘጠኙ ክልሎች እንደሚዞር ነው እና መነሻዋ ከአፋር ተገኝታ ወደ አፋር መጣ መነሻዋን አፋር መድረጋ ራሱ ትልቅ መነሳሳትን ነው ለነሱ የፈጠረችው።
ሉሲ የሁሉ እናት ነች፣ አፋር ደግሞ የሁሉ ቤት ይላሉ አቶ አህመድ።
እንደሚታወቀው ደግሞ እንዳይልም በሰላም በፍቅር በአንድነት ኢትዮጵያ ህዝብ እንደ ቤት የሚኖርበት ክልል ነው። ሉሲ የተገኘችው አፋር ውስጥ ነው። ኢትዮጵያን፣ አፍሪካን፣ ዓለምን አንድ የሚታደርግ ስለሆነ ክልሉም ደግሞ የሚታወቀውን በዛ በአንድነት ስለሆነ ህብረተሰቡን ደግሞ ያንን ስሜት የበለጠ ለመንጸባረቅ በከፍተኛ ደማቅ አቀባበል የኛ ዝግጅቱን እየጠበቁ ስለነበሩ ያለው ነገር ይህን ይመስላል ማለት ነው።
ሉሲን ጨምሮ ታላቅ ቅርሶች ባለቤት የሆነችው ኢትዮጵያ፣ ዘመናዊ ሽሬ ገድል የጻፈችው ኢትዮጵያ፣ ታላቅነቷን የሚያሳንሱ ልዩነቶችን እና ግጭቶችን ማስተናገዷ ትውልዱ ከታሪኩ የመማር እድሉን አሳንሶታል የሚሉት በወሎ ዩኒቨርሲቲ ታሪክና ቅርስ ትምህርት ክፍል መምህሩ ዘላለም ጌትነት ናቸው።
ኢትዮጵያ የሰው ዘር መገኛ ነች። ይህ ማለት የዓለም ህዝብ በሙሉ ምንጩ መገኘው ስፍራው ኢትዮጵያ ነች ማለት ነው። ኢትዮጵያውያንንም በምናይበት ጊዜ የተለያዩ አኩሪ ታሪኮች አሉን። ለምሳሌ የአድዋ ድል መውሰድ እንችላለን። ሌሎችም በጣም ብዙ ታላላቅ ገድል የተሰራባቸው ታሪኮች አሉ። እነዚህ ታሪኮች ግን ከመልካምነታቸው ይልቅ ለራሳቸው ለግል ጥቅም ግለሰቦችም ሊሆኑ ይችላሉ፣ ቡድኖችም ሊሆኑ ይችላሉ። አውንታዊም ከመጠቀም ይልቅ አሉታዊም ብቻ በመጠቀም ሰውን ከሰው፣ ግለሰብን ከግለሰብ፣ ማህበረሰብን ከማህበረሰብ በማጋጨት የግል ጥቅማቸውን ሲያደረጁበት ቆይተዋል። ይህ ደግሞ ማህበረሰቡን ከማቆርቆዝም ሀገርንም ወደ ተለያየ አደጋ ከማጋለጥ አንጻር ትልቅ ሚና ሲጫወት ቆይቷል።
የታሪክን የሰላምንና የቱሪዝምን የአንድ ሳንቲም ገጽታነት በማውሳት የሉሲ አገራዊ ጉዞ የቱሪዝም ዘርፉን ያነቃቀዋል ይላሉ ምሁሩ።
በአሉታዊ ነገር ብቻ በመስራት በአውንታዊ ላይ ባለመስራታችን ቱሪስቱ ወደ እኛ ሀገር የሚፈለገውን ያክል መጠን እንዳይመጣ አድርጎታል። ስለዚህ ይህንን በማስወገድ የኢትዮጵያ ቱሪዝም በተለይ በ ቅርሶቻችን ላይ ተመሰረተ ስለሆነ ታሪካችንን በመጠበቅ ቅርሳችንን በመጠበቅ ቱሪዝሙን ማስፋፋት አለብን። በተለይ አሁን የቱሪዝም የሉሲ እንደዚህ በየቦታው መሄድ የቱሪዝም ሴክተሩን በጣም ያነቃቀዋል።
የአፋር የኦሞና የስምጥ ሸለቆ አካባቢዎች በእምቅ የቅሪታ አካል ቅርስ ሀብት ስፍራነታቸው ይታወቃሉ። ግና ከተጠናው ያልተገለጠው በርካታ መሆኑን ተቆመው የሉሲ ጉዞ ዘርፉን በማነቃቃት ተመራማሪዎች ለተሻለ ውጤት እንዲተጉ ያደርጋቸዋል ሲሉም አክለው ገልጸዋል።
በተለያየ መጻፍቶች እንዳየነው ኢትዮጵያ ውስጥ ያለው የአርኪኦሎጂ ጥናት 3% ነው የሚባለው እስካሁን የተጠናው። ስለዚህ 90% አልተጠናም ማለት ነው። ሉሲ ከቦታ ቦታ ስትንቀሳቀስ በተለይ ሉሲ ከየት ነው የተገኘችው ከየት ነው የመጣችው የሚለው የዘርፉን ባለሙያዎች ሪስፓየር ያደርጋቸዋል።
ሉሲ በአፋር ክልል ለ4 ቀናት ቆይታ የምታደርግ ሲሆን በእነዚህ ቀናት የፓናል ውይይቶች፣ የፎቶግራፊ ኤግዚቢሽኖችና ጉብኝቶች ይካሄዳሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ሳውዲ መራሹ ጣምራ ኃይልና የሁቲ ሚሊሺያ ቡድን ተዋጊዎቻቸውን ባለፈው ታህሳስ ስዊድን ዋና ከተማ ስቶክሆልም ውስጥ በደረሱት መሰረት መልሶ የማስፈር ስምምነቱን ተግባራዊ ማድረግ መጀመራቸውን የአረብ መገናኛ አውታሮች ዘግበዋል። እማኞች ግን ይህ ነው የሚባል ወታደራዊ እንቅስቃሴ አለማየታቸውን ነው የሚናገሩት። ኤድዋርድ ዩሬኒያን ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል።
ተፋላሚ ወገኖቹ የተባበሩት መንግስታት ድርጅት በሸመገለው መሰረት በየመኗ የወደብ ከተማ ሆዴዳ አካባቢ ወታደሮችን የማስፈሩ ስምምነት ተግባራዊ እየተደረገ መሆኑ ቢሰማም የመን ውስጥ በትናንት ዕለት አልፎ አልፎ ግጭቶች እንደተካሄዱ ግን የአረብ መገናኛ አውታሮች ዘግበዋል። የዚህን ሂደት ተግባራዊነት ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ከበርካታ ቀናት በፊት ያስታወቁት የድርጅቱ ልዑክ ማርቲን ግሪፊስ ገለጻቸው ተስፋ ሰጪ እንደነበረም ተነግሯል።
ከጥቂት ሳምንታት በፊት እንደነገርኳችሁ ስቶክሆልም ውስጥ የተደረሰውን ስምምነት ተግባራዊ በማድረጉ ረገድ አንዳንድ አዎንታዊ እርምጃዎችን ወስደናል። ተፋላሚ ወገኖቹንም ሆይዲዳ ውስጥ ለማስፈር የተጀመረው ሥራ ተግባራዊ የሆነ መሆኑን ለሌተና ጀኔራል ማይክል ሎሌስጋርድና ለእኔም ገልጸውልኛል።
የባለሥልጣናቱ ገለጣ አዎንታዊ ቢሆንም ዓለም አቀፍ ዕውቅና ያለው የየመን ፕሬዝዳንት የአብዱራቡ ማንሱር ሃይዲ መንግሥት ቃል አቀባይ ለአረብ መገናኛ አውታር በሰጡት ቃል የሁጤ ሚሊሻ ቡድን ከሁለቱ አነስተኛ ወደቦች ማለትም ከሳሌፍና ከራስ አይሳ እስካልወጡ ድረስ መንግሥታቸው ማስፈር እንደማይጀምር ይናገራሉ። ቃል አቀባዩ ባሌህ አልማካሊፍ ቃል አቀባዩ እንደተናገሩት የስቶክሆልሙ ስምምነት ተግባራዊ እስካልሆነ ድረስ መንግሥት የምንም እርምጃ አይወስድም። የሳውዲው ቴሌቪዥን ዘገባ እንዳመለከተው ከሆነ ደግሞ የሁጤ ሚሊሻዎች ከሁለቱ ወደቦች ለመውጣት የ4 ቀናት ጊዜ ተሰጥቷቸዋል። የቴሌቪዥኑ ዘገባ አክሎም ሁጤ ሚሊሻዎች ከወደቦቹ ለመልቀቅ ተጨማሪ 11 ቀናት አላቸው። አሊ ሻቢ የሁጤ አፈቀላጤ ናቸው። ለአልሁራ ቴሌቪዥን በሰጡት ቃል ዋና ከተማዋ ሳና ውስጥ የሚገኙ አንዳንድ ተንታኞች እንደሚሉት ስለ ስምምነቱ ግልጥ መረጃ የላቸውም።
هناك كثير من الامور التي سوف تعقد
የሆዴዳውን ስምምነት ገቢራዊ ለማድረግ የሚያስችሉ መሬት ላይ አያሌ አስቸጋሪና መሰናክል የሚሆኑ ነገሮች አሉ ነው ያሉት አሊ ሻቢ። ስምምነቱ ይላሉ የተኩስ አቁሙንም ስለሚያካትት ያም ተግባራዊ መሆን ይኖርበታል ብለዋል። ሂላል ካሻን በቤይሩት የአሜሪካ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የሆዴዳን ስምምነት ተግባራዊ ለማድረግ የማያስችሉ አንዳንድ ግጭቶች የመን ውስጥ እየተካሄዱ እንደሆነ ይናገራሉ።
እየተባባሰ የሚሄደው ወታደራዊ እንቅስቃሴ ወደ ስምምነት የሚወስድም ሆነ የሁቲ ሚሊሻዎች የሚወጡ መሆናቸውን የሚያመላክት አይደለም። ሁቲዎች በሳውዲ አረቢያ በኩል የመከላከል አቋም ነው ያዙት። እናም በዚያ አካባቢ ባለ ግጭት ባለፈው ሳምንት ውስጥ ብቻ 16 ሰዎች ተገድለዋል።
ኢራንን በተመለከተ ዋርሶ ላይ ባለፈው ሳምንት የተደረሰው ስምምነት የየመንን ሁኔታ አዘበራርቆታል ይላሉ ካሻን። አክለውም ይህ ደግሞ ቴህራን የመን ውስጥ የሚገኙ ሁጤዎችን ከራሷ ጎን እንድታሰልፍ አድርጓታል ብለዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አት ቪኦኤ አምሃሪክ ብላችሁ በፌስቡክ ላይቭ የምሽቱን ስርጭታችንን በቀጥታ ተከታተሉ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ44 ደቂቃ ሆኗል። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታየነን።
የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች። እንዲሁም ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። አንድ ሙዚቃ እዚህ ጋር ጣል እናድርግ ቆንጂት።
መልካም ሐሳብ ነው።
አማረ መንበሩ ደሴ ላይ ያለችን ጊዜ ውሱን ነች። ጊዜ ካለን ወደ ኋላ እንመለሳለን። ወደ ደሴ የፕሮግራም ማስተዋወቂያ አለን። የፕሮግራም ማስተዋወቂያችንንም ወደ ኋላ እንመለሳለን። ጊዜ እንቆጥብ። ተከታዩ ዝግጅታችን ወደ ዋሽንግተን፣ ወደ ዩናይትድ ስቴትስ ጥበብ ይመልሰናል።
The Academy of Motion Picture Arts and Sciences በሚል የእንግሊዝኛ መጠሪያ የሚታወቀው የሲኒማ ስራዎች የሽልማት ድርጅት ለዘንድሮ ዓመታዊ ስነ ስርዓቱ ምርጥ የሲኒማ ምስሎች በሚለው ጎራ 8 ፊልሞችን እጩ አድርጎ አቅርቧል። ከምርጦቹ ምርጥ የሆነው አንዱ ታዲያ ታላቅ ክብር ለሚሰጠው ለዚህ ሽልማት ይበቃል። ለመሆኑ ከ8ቱ ምርጥ ፊልሞች አንዱን የዓመቱ ምርጥ የሚያደርጉት ሚስጥሮች ምን ይሆኑ ይሆን? የአሜሪካ ድምጿ ፔኔሎፒ ፓውሎ ለበርካታ የክብር ሽልማቶች የበቃውን ጸሐፌ ተውኔት፣ የፊልም ዲሬክተርና ኤኤፍአይ ሲልቨር በመባል በሚታወቀው የቲያትርና የባህል ማዕከል መስራችና ስራ አስኪያጅ መሪ ሃሮዊትስን ከዘንድሮ የአካደሚ ሽልማት እጩዎች የትኞቹ ፊልሞች ታሪክ ይሰሩ ይሆን ስትል ጠይቃለች። አሉላ ከበደ የፔኔሎፔን የኦስካር ዋዜማ ጥንቅርና የብዙዎችን ቀልብ ለመሳብ የታደሉት እነዚህ ፊልሞች ያጫሩትን ውይይትና የተንቀሳቃሽ ሲኒማ ታሪክ የሚፈትሹ ወጎች ጨምቆ ለአርብ ምሽቶ መዝናኛ እንዲሆን እንደሚከተለው አቀናብሯል።
You have become close to Abigail.
She is a viper. You're jealous.
ለመሆኑ አንድን ምርጥ ፊልም ምርጥ የሚያደርገው ምንድን ነው? ለ91ኛ ጊዜ የሚካሄደው የሲኒማ ጥበብ የሚተረክበትን ዘይቤ ይበልጥ ለማስዋብና የሳይንሱንም ቀመር ለማራቀቅ ከዓመቱ ምርጦች የላቁ ያላቸውን የሚሰይመው The Academy of Motion Pictures በግርድፉ የቀጥታ ትርጉም የተንቀሳቃሽ ምስሎች አካዳሚ የሲኒማ ባለሙያዎች የክብርና የሽልማት ድርጅት አምፓስ በሚለው ሌላ የአጽሮት መጠሪያው ይታወቃል። ዘንድሮም እንደ ቀደሙት ሁሉ ሌሎች በርካታ ዓመታዊ ስነ ስርዓቶች ይህን ጥያቄ ጎልቶ እንዲሰማና ውይይቱም ዘልቆ እንዲገፋ አድርጓል። በ18ኛው ክፍለ ዘመን በነበረው የንግሥት አን ያስተዳደር የችሎት ውሎ የፖለቲካና የሥልጣን ትንቅንቅን በሚተርከው ጠየም ያለ የኩምክና ዘይቤ የተላበሰ ፊልም The Favorite እና በሜክሲኮዋ ርዕሰ ከተማ ሜክሲኮ ሲቲ መካከለኛ ገቢ ያለው አንድ ቤተሰብን አንዲት የቤት ሰራተኛ ገጸ ባህሪ በናፍቆት የቀለመ የትዝታ ታሪክ የሚተርከው ሮማ ሁለቱም እያንዳንዳቸው 10 ጊዜ በመታጨት ከምርጦቹ መንጋ ተለይተው የወጡ ፊልሞች ሆነዋል። ይሁን እንጂ አሸናፊውን ለመለየት በሚሰጠው የድምፅ አሰጣጥ ስነ ስርዓት ድምፃቸውን የሚሰጡት ከተለያዩ የህይወት መሰረቶች የሚመጡት 8200 የአካዳሚው አባላት ሲታሰቡ ተደጋግሞ መታጨት በራሱ ለድል አያበቃም። ብቻውንም ወሳኝ አመላካች አይደለም ይላል እውቅ ጸሐፊ ተውኔትና የፊልም ዲሬክተር፣ ቀደም ብለን በመግቢያችን ስሙን ያነሳ ነው ሙሬ ሆርዊትስ ሲያስረዳ።
He may have a songwriter who
wrote a song for one movie, won the Oscar or was nominated for the Oscar, gets to vote.
Le andu ye film muzika le qemerna le Oscar shillemat chimir yebeka ye muzika saw mirte muzikenya yihun inji sile film bizu la awq ichilalna ye amatun mirte cinema mirte sil le mamrat gin wassayn dims lisat ichilal.
What's the lyric?
ዘጠና ሶስት አባላት ያሉት የሆሊውዱ የውጭ ፕሬስ ማህበር ድምጽ የአመቱን የአገር ውስጥና የውጭ አገር ምርጥ የፊልምና የቴሌቪዥን ስራዎች በሚሸልመው ሌላው የሽልማት ድርጅት ጎልደን ግሎብ በድራማው ዘርፍ አሸናፊ የሆነውን ቦሄሚያን ራፕሲዲ የፊልም ሙዚቃ ነው የሰማነው። አንዳንዶች ለወዳጆቻቸው ስራ፣ አንዳንዶች ደግሞ ፊልሙን የሰራውን ስቱዲዮ ወይም ማቀናባሪ ኩባንያ በመደገፍ ወይም በመንቀፍ ድምጽ ሊሰጡ ይችላል ይላል ሆርዊትስ። በምርጥ የሲኒማ ምስሎቹ ዘርፍ ከሚፎካከሩት አንዱን ደግሞ በመናብ መልከት እናርግ። እቋ ድምጻዊት ሌዲ ጋጋ ከብራድሊ ኩፐር ጋር የተጫወቱበት ከፍ ያለ ተወዳጅነት ያተረፈው ስታር ኢዝ ቦርን በዚያ በቀደመው የጎልደን ግሎብ ሽልማትም ለአመቱ ምርጥነት ባይታደልም ሌዲ ጋጋ በፊልሙ ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ራንሰን፣ አንድሩ ዋያትና አንቶኒ ሮሶማንዶ ጋር በጋራ ያደረሰችው የፊልም ዜማ ሻሎው ግን በዘርፉ ለሽልማት በቅቷል። ወደ ፔነሎፕ እንግዳ ሆርዊትስ የኦስካር የምርጦች ምርጥ አሳያይም ትረካ ስንመለስ ዘመን በጠገበው የስነ ስርዓት ወግ መሰረት የፊልሙ ይዘት ውበትና የጥበብ አላባዎች ዋጋቸው ከፍ ተብሎ የሚታይበት የሲኒማ ቅንብሩን ውበት የፊልሙን የአርትዖት ብቃትና ያዘጋጁን ልዩ ጥበብና የድርሰቱን ጥልቀት ይፈትሻሉ። ይሄ ሁሉ ታዲያ ሁሌም የሚሰራበት ዘዬ ግን አይደለም ይላል ሆርዊትስ።
ክብራትና ክብራን አድማጮች የዚህ ዘገባ ሙሉ ቅንብር በዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ተከታተሉ። ተጨማሪም አለው። ወደ ተከታዩ ቅንብር እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ አርቅ የማይሰው ነኝ ማለታቸው ተገለጸ። ኢትዮጵያና ጅቡቲ ትብብራቸውን ለማጠናከርና በኢኮኖሚ ውህደት ለመግፋት ተስማሙ። የቻይና ኩባንያ በታላቁ የህዳሴ ግድብ ግንባታ ለመሳተፍ ኮንትራት ፈረመ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። Financial Times ጋዜጣ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ቃለ መጠይቅ ላይ ተመስርቶ ባወጣው ጽሑፍ ጠቅላይ ሚኒስትር አብይ በዳግማዊ አጼ ምኒልክ ቤተ መንግስት በገቡበት ዕለት መስሪያ ቤታቸው ሙሉ በሙሉ በአዲስ መልክ እንዲሰራ ማድረጋቸውን ገልጿል። በሁለት ወራት ውስጥ ታዲያ ጨለም ያሉና ደብዛዛ የነበሩት ክፍሎች አሁን ነጭና ብሩህ ሆነው አንጸባራቂ የምቾት ሆቴል አምሳያነትን ይዘዋል። ከዳር እስከ ዳር በቪዲዮ የሚደረጉ ባይ የሚታይባቸው ቴሌቪዥኖች አሉት። በዘመናዊ የስዕል ጥበብ ያሸበረቁ የካቢኔ ስብሰባዎች የሚካሄዱባቸውና ልዑካን የሚስተናገዱባቸው ነጭ አንጸባራቂ ክፍሎች ይገኙበታል ሲሉ ጠቅላይ ሚኒስትሩ ማስረዳታቸውን ጽሑፉ ገልጿል። እኒህን መስሪያ ቤት የነገው አይነት ሆኖ እንዲሰራ ነው የምፈልገው። ብዙ ኢትዮጵያውያን ትላንትን ነው የሚመለከቱት፣ እኔ ግን ነገን ነው የማየው። ይህ መስሪያ ቤት ከገሃነመ እሳት ወደ መንግስተ ሰማያት ነው የተለወጠው በማለትም የቀድሞውን የኢትዮጵያ መሪዎች መስሪያ ቤትን ምቾት እንዳላበሱት መግለጻቸውን ጽሑፉ ጠቅሷል። ጠቅላይ ሚኒስትር አብይ የኢትዮጵያን ታሪክ የሚያሳይ ዲጂታል ቤተ መዘክር እየሰሩ መሆናቸውን፣ 250 እንስሳትን የያዘ መናፈሻም እንደሚሰራ መግለጻቸውን፣ በየቀኑ በብዙ ሺህ የሚቆጠሩ እየከፈሉ የሚያዩ ጎብኚዎች እንደሚታዩዋቸው መግለጻቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትሩ አያይዘውም ከሌሎች መሪዎች ጋር ሲነጻጸር ብዙ ታላላቅ ነገሮችን ሰርቻለሁ፣ ነገር ግን እኔ በማልመው ደረጃ ገና 100% እንኳን አልሰራሁም ማለታቸውን የፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ቀጠል አድርጎም ጽሑፉ አባባላቸው ጉራና እብሪት ሊያስመስልባቸው ይችላል፣ ይህም ባለፉት ጊዜያት የነበሩት መሪዎችን ወደ ተክለ ሰውነት ያሰመጠ ነገር ነው። ከቅርብ ጊዜያት ወዲህ በሀገሪቱ ያለውን ያለመረጋጋት ሁኔታንም ቆም ብሎ ማሰብ ያስፈልጋል ይላል። ጠቅላይ ሚኒስትር አብይ በሀገሪቱ ፈጣን ለውጦች አድርገዋል። ከኤርትራ ጋር ሰላም አምጥተዋል። በብዙ ሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። አሸባሪዎች ተብለው ታግደው የነበሩ የፖለቲካ ድርጅቶች ነጻ እንዲሆኑ አድርገዋል። ግማሽ የካቢኔ አባላት ሴቶች እንዲሆኑ አስችለዋል። መጪው ምርጫ ነጻ እንደሚሆን ቃል ገብተዋል። ነገር ግን የዶክተር አብይ አህመድ ጠቅላይ ሚኒስትርነት እድልንና አደጋን ይዞ መምጣቱ አልቀረም ይላል ጽሑፉ። አንዳንድ ሰዎች ፈጣን ለውጥ ከቁጥጥር ውጭ ሄዶ ወደ ስርዓት አልበኝነት አምርቶ መገነጣጠልን ሊያስከትል ይችላል የሚል ስጋት እንዳላቸው ጽሑፉ አውስቷል። የኢህአደግ የሥራ ልኬት መጥፎ አልነበረም። ለ15 ዓመታት ለሚጠጋ ጊዜ የሀገሪቱ ኢኮኖሚ በየዓመቱ በ10% ሲያድግ ቆይቷል። ኢኮኖሚዋ ወደ 80 ቢሊዮን ዶላር ከፍ ብሎ ከምስራቅ አፍሪቃ ዋናዋ የነበረችውን ኬንያ አልፎ ለመሄድ ችሏል። ሟቹ ጠቅላይ ሚኒስትር መለስ ዜናዊ በቀየሱት የደቡብ ኮሪያ ወይም የቻይና አይነት የልማት ራዕይ መሰረት መንግስት በግዙፍ ግድቦች ግንባታ፣ በመንገድ ስራ፣ በእርሻ፣ በጤናና በትምህርት ዘርፎች ላይ ገንዘብ አፍስሷል። ኢህአዴግ ስልጣን ሲይዝ 40 ዓመት የነበረው አማካኝ የመኖር ዕድሜ አሁን ወደ 60 ዓመት ከፍ ብሏል። ዓለም አቀፍ አገልግሎቶች ኢትዮጵያ የእስያን አይነት ሞዴል የምትከተል በአምባገነናዊ ስርዓት የምትመራ የእድገት ተምሳሌት አድርገው ያዩዋት ነበር ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። በኦክስፎርድ ዩኒቨርሲቲ የኢኮኖሚ ፖሊሲ ፕሮፌሰር ስቲቨን ደርኮን ታዲያ የዶክተር አብይ ታሪካዊ ተግባር ሟቹ ጠቅላይ ሚኒስትር መለስ ዜናዊ የጀመሩትን የኢኮኖሚ ትራንስፎርሜሽን ራዕይ ማስፈጸም ነው ሲሉ መምከራቸውን ጽሑፉ ጠቅሷል። ጽሑፉ አሁን ኢትዮጵያ ውስጥ ላለው ግጭት ሲገልጽ አንዳንዶቹ በክልሎች የበለጠ የራስ አስተዳደርን እየጠየቁ ነው፣ ሚሊሻዎች እየተመሰረቱ ነው፣ ወጣት የጎበዝ አለቆችም እንዳሻቸው ያጠቃሉ። በዚህ ምክንያትም 1.2 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ጠቅላይ ሚኒስትር አብይ ግን ብዙዎቹ ወደ አካባቢያቸው ተመልሰዋል ይላሉ ሲል ዘግቧል። ጠቅላይ ሚኒስትር አብይ በበኩላቸው ሰላም ማውረድ የሚፈልጉት በማሳመን እንጂ በወታደራዊ ኃይል አይደለም ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አፍሪካ ኒውስ ደግሞ ኢትዮጵያና ጅቡቲ ለትብብርና ለኢኮኖሚ ውህደት ያላቸውን ቁርጠኛነት አድሰዋል ይላል። ሁለቱም ሀገሮች ዜጎቻቸው ለወጣቶች ስራ ዕድል በመፍጠር ተግባር እንዲሰማሩ፣ የዲሞክራሲን አድማስ ለማስፋት የኢኮኖሚ እድገት እንዲዳብርና የሰዎች መብት እንዲከበር እየሰሩ መሆናቸውን ጽሑፉ ጠቅሷል። ሁለቱም ሀገሮች በክልሉ ሰላምና መረጋጋት እንዲኖር፣ የኢኮኖሚ እድገት እንዲዳብር ለመርዳትና ለክልላዊ ውህደት ለመስራት በሚኒስትሮች ደረጃ የተካሄደው ስብሰባ ማውሳቱን አፍሪካ ኒውስ ዘግቧል። በወንጀል ተግባር ላይ ለመተባበር እንዲሁም አስተማማኝና ስነ ስርዓት ያለው የፍልሰት ሂደት እንዲኖር በተለይም የጋራ ድንበር ኢኮኖሚን ለማሻሻል ተስማምቷል ይላል። የቻይና የዜና አገልግሎት ሽንዋ በበኩሉ ቻይና የዙባ ግሩፕ የተባለው የህንፃ ምህንድስና ኩባንያ በታላቁ የህዳሴ ግድብ ግንባታ ተግባር ለመሳተፍ ከኢትዮጵያ መንግስት ጋር ኮንትራት ፈርሟል ይላል። በኮንትራቱ መሰረት 40.1 ሚሊዮን ዶላር የሚያካትተው ስምምነት በቅድመ የኤሌክትሪክ ኃይል ማመንጨት የሥራ እንቅስቃሴ ውስጥ እንደሚሳተፍ የኢትዮጵያ የኤሌክትሪክ ኃይል መግለጹን የሽንዋ ዘገባ ጠቅሷል። የኢትዮጵያ ኤሌክትሪክ ኃይል ኃላፊ አቶ አብርሃም በላይ አዲስ አበባ ላይ የስምምነት ሥነ ሥርዓት በተደረገበት ወቅት ስምምነቱ የግድቡን ግንባታ ሂደት ያፋጥናል ተብሎ እንደሚጠበቅ መግለጻቸውን ዘገባው አክሏል። በህዳሴ ግድብ ላይ 6 የተርባይን ጄኔሬተሮችን ለመትከል ደግሞ ቮይት ሃይድሮ ሻንጋይ ከተባለው ተርባይኖችንና የተርባይን ጄኔሬተሮች ጥንድን በማምረት ከሚታወቀው ኩባንያ ጋርም ሌላ ስምምነት ተፈርሟል። ፖሊ ጂሲኤል ፔትሮሊየም ግሩፕ ሆልዲንግስ የተባለው ሌላ የቻይና ኩባንያ ደግሞ 767 ኪሎ ሜትር የሚሆን ኢትዮጵያንና ጅቡቲን የሚያገናኝ የተፈጥሮ ጋዝ ቱቦ ለመስራት ከኢትዮጵያ የማዕድንና የፔትሮሊየም ሚኒስቴር ጋር እንደተፈራረመ ዘገባው ገልጿል። ቱቦው በሁለት ዓመታት ውስጥ የተፈጥሮውን ጋዝ ከኢትዮጵያ ወደ ጅቡቲ ማስተላለፍ ይጀምራል ተብሎ እንደሚጠበቅ ሽንዋ የዜና አገልግሎት ዘግቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ከመሰናበታችን በፊት የፕሮግራም ማስተዋወቂያ።
የአደጋ አባል ድርጅቶች ናቸው የሚባሉት በተለያየ ደረጃ ህዝቡን የማጋጨት ውስጥ የገቡ ይመስለኛል። በአንድ በኩል እንግዲህ ለውጡ ላይም ኢህአዴግ እንደ ድርጅት ስምምነት ያለው አይመስልም።
ጉዳዮቹን ተገቢ ክብደት ሰጥቶ የውስጥ ምንጫቸው ምንድን ነው ብሎ ወደ ውስጥ ጠለቅ ብሎ አይቶ ከመመርመር ይልቅ ውጫዊ ምክንያትና ውጫዊ ኃይል እየተፈለገ ራሳችን እያታለን እንዳይሆን ነው የሚሰጋው።
በነገው ምሽት ይቀርባሉ